የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ
በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምን አመሻችሁ። ዛሬ ቀኑ ረቡዕ ሐምሌ 3 2011 ነው።
የመብት ተሟጋቾቹ ሲፒጄ እና አምነስቲ ኢንተርናሽናል የኢትዮጵያን ሁኔታ የሚመለከቱ ስጋቶቻቸውን አጋርተዋል።
The report notes that there are several concerns that have arisen over the last 2 months.
ባለፉት 2 ወራት የተከሰቱና የወደፊቱን የፕሬስ ነጻነት እጣ ፈንታ አስቸጋሪ ያደርጋሉ በሚል የለየናቸውን ጉዳዮች በሪፖርቱ ላይ በዝርዝር ጠቅሰናል።
በጣም ክሪቲካል የተደረገው የተተቸረክ ማለሶ እነዚህ ሰዎች ለማሰርና ጊዜ ተሰሮ ለመጠየቅ መጠቀሙ የተሻሻለውን የአካባቢያችን የፈልግዛ ችግር ውስጥ የሚከተው ነው። ወደ ኋላ የሚመልሰው ነው።
ለጋዜጠኞች ደህንነት የሚሟገቱ ሲፒጄ የአፍሪካ መርሃ ግብር አስተባባሪዋ ሞቶኪ ሞኦና የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍሳ ተክሌ ናቸው። ትናንት የጀመርነው ፖለቲካና ማህበራዊ ክራሞታችንን የሚመለከት የወጣቶች ውይይትም አለ። የስነ ጥበብ ተሰጥኦዋን የአፍሪካ አንድነትን ለመስበክ እየተጠቀመች ያለች ሌላ ወጣትም አብራን ታመሻለች።
ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። በቅድሚያ አጫጭር ዜናዎች ይደመጣሉ።
በዩናይትድ ስቴትስ ደቡባዊ የድንበር ክፍለ ግዛት ቴክሳስ የፍልሰተኛ ማቆያ ማዕከሎች ከባድ የሆነ ለተራዘመ ጊዜ ማቆየትና በሰው ብዛት የማጨናነቅ ችግር መኖሩን ባለፈው ሳምንት የአገር ደህንነት ሚኒስትር ዋና ተቆጣጣሪ አጉልተው አስገንዝበዋል። ከዚያ ወዲህ የወጣ አንድ አዲስ ሪፖርት ደግሞ በአሪዞና ክፍለ ግዛትም በሚገኙ ማቆያ ጣቢያዎች የተያዙ ፍልሰተኞች ልጆች እንግልት እንደሚደርስባቸው ገልጸዋል። ኤንቢሲ ኒውስ ትናንት ማክሰኞ ባወጣው ዘገባ ቁጥራቸው ወደ 30 የሚጠጉ ፍልሰተኛ ልጆች ንጹህ የውስጥ ልብስ እንዲሰጠን የመሳሰሉ ጥያቄዎች ብንጠይቅም ጠባቂዎቹ ይናደዳሉ ብለን እንፈራለን የሚልና ሌሎች ብሶታቸውን ማሰማታቸውን ዘግቧል። በአሪዞናው የፍልሰተኛ ማቆያ ማዕከል ያለ አንድ ልጅ ስለ ምግቡና የመጠጥ ውሃው ጣዕም ስናማርር የድንበር ጥበቃ አባላቱ ተናደው የምንተኛበትን ምንጣፍ ነጥቀውን ሲሚንቶ ወለል ላይ አስተኝተውናል ማለቱን ኤንቢሲን ጠቅሷል። የትራምፕ አስተዳደር ድንበር ሲያቋርጡ ተይዘው ጥገኝነት የሚጠይቁ ፍልሰተኞችን ማመልከቻ በአንድ ቀን ለመጀመሪያ ቃለ መጠይቅ በማቅረብ ሂደቱን ሊያጣድፍ እየተዘጋጀ ነው። ብዙውን ጊዜ የኢሚግሬሽን የጥገኝነት ክፍለ ግዛት ኃላፊዎች ድንበር አቋርጠው ሲገቡ የተያዙ ሰዎችን አቅርበው ቃላቸውን የሚቀበሉት 48 ሰዓት ያክል ቆይተው ነው። የሆነ ሆኖ የዩናይትድ ስቴትስ የዜግነትና ኢሚግሬሽን አገልግሎት ተጠባባቂ ዲሬክተር ኬን ኪቺኔሊ ጥገኝነት ፈላጊ ፍልሰተኞች በአንድ ቀን ውስጥ ለቃለ መጠይቅ እንዲቀርቡ መመሪያ ሰጥተዋል። የዲሬክተሩን መመሪያ ቅጅ አግኝቻለሁ ብሎ በመጀመሪያ ዘገበው በስፊድ የተባለው የዜና አውታር ሲሆን ቪኦኤም ሪፖርቱን አረጋግጠዋል። የኢሚግሬሽን አገልግሎት ቃል አቀባይ እንደሚሉት አዲሱ መመሪያ የተያዙ ፍልሰተኞችን የማስወጣትና የባለጉዳዮችን የተራዘመ ተራ ጥበቃ በመቀነስ አጠቃላይ አሰራር ስርዓቱን ያሳልጣል ብለው ምቹ እንደሚያምኑ ተናግረዋል። የኢሚግሬሽን መብት ተሟጋቾች በበኩላቸው የሂደቱ መጣደፍ ጥገኝነት ጠያቂዎች በሀገራቸው አሳማኝ የሆነ የጭቆናና የመሰደድ ስጋት እንዳላቸው ለማጣራት የሚካሄደው ቃለ መጠይቅን ለማዘጋጀት የሚሆን ከአድካሚ ጉዟቸው ለማጎገም በቂ ጊዜ እንዳይኖራቸው ያደርጋል ብለው እንደሚሰጉ የበዝፊድ ሪፖርት አመልክቷል። በዩናይትድ ስቴትስ የብሪታንያ አምባሳደር ኪም ደሮክ ዛሬ ከስልጣናቸው እንደሚሰናበቱ አስታውቀዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን የሚነቅፉ በዲፕሎማሲያዊ መስመር የተላኩ ትችቶችን ሾልከው በማውጣታቸው በስራዬ ለመቀጠል አያስችለኝም በሚል ለመሰናበት መወሰናቸውን ዘጋቢያችን ጄፍ ካስተር ባጠናቀረው ዘገባ ጠቅሷል። አድማጮች፣ ለአሁኑ ያሉን ዜናዎች እነዚህ ናቸው። ወደ ቀሪ ጥንቅሮቻችን እንለፍ። Gambino, B-O-N. ከጋቢና ጋር ነው ያላችሁት። ከአሜሪካ ድምጽ ራዲዮ ለእናንተ የሚቀርብ መሰናዶ ነው። ሁለት ዓለም አቀፍ የሰብአዊ መብት ተቋማት ባወጡት የተለያየ ሪፖርት ኢትዮጵያ ቀድሞ ወደነበረችበት የጭቆና አካሄድ እንዳትመለስ ስጋት እንዳላቸው የገለጹ ነው። ሐሳባቸውን በተለያየ መንገድ የገለጹ ሰዎችን ከዚህ ቀደም በከፍተኛ ሁኔታ ትችት ሲቀርብበት በነበረው የሽብር ሕግ መሰረት መልሶ ማሰር መኪናን በኋላ ማርሽ ወደፊት እንደማሽከርከር ነው ብለዋል። ጽዮን ግርማ ለጋዜጠኞች መብት የሚሟገተው ሲፒጄ እና የአምነስቲ ኢንተርናሽናል ተወካዮችን አነጋግራ ተከታዩን ዘገባ አጠናቅራለች።
ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄ ኢትዮጵያ ውስጥ ጋዜጠኞችና ሐሳባቸውን በተለያየ መንገድ እየገለጹ ያሉ ሰዎች የእስር ሁኔታን በመተቸት የኢትዮጵያን መንግስት በወቀሰበት ሪፖርቱ በለውጥ ውስጥ ያለችው ኢትዮጵያ የፕሬስ ነጻነትን ለማፈን አሮጌውን ዘዴ እየተጠቀመች ነው ሲል ነቅፏል። ይህን ሪፖርት ያጠናቀሩት የድርጅቱ የአፍሪካ ቀንድ ፕሮግራም አስተባባሪ ሞቶኪ ሙሞ ከናይሮቢ በስልክ ለአሜሪካ ድምጽ እንደተናገሩት ሪፖርቱ የተለያዩ ባለሙያዎችን አስተያየትና የኢትዮጵያ መንግስትን ምላሽ በከፊል አካቶ መፍትሄ ለማመላከት የተጠናቀረ ነው ብለውታል።
The report notes that there are several concerns that have arisen over the last
ባለፉት ሁለት ወራት የተከሰቱና የወደፊቱን የፕሬስ ነጻነት እጣ ፈንታ አስቸጋሪ ያደርጋሉ በሚል የለየናቸውን ጉዳዮች በሪፖርቱ ላይ በዝርዝር ጠቅሰናል። በተጨማሪም እነዚህ አካሄዶች በአዲሱ ጠቅላይ ሚኒስትር አብይ አህመድ አስተዳደር የተጀመሩትን መልካም አጋጣሚዎች ወደ ኋላ እንዳይቀለብሱ ያለንን ስጋት ገልጸናል።
ከጥቂት ወራት በፊት የፕሬስ ነጻነት ቀን በኢትዮጵያ ሲከበር ኢትዮጵያ ምንም የታሰረ ጋዜጠኛ የሌለባት ነጻ አገር መባሏን አስታውሰው አሁን ግን ሐሳባቸውን በተለያየ መንገድ የሚገልጹ ሰዎችን በማሰር ቀድሞ የነበረውን ሁኔታ ወደ ኋላ እንዳይመልሰው ድርጅታቸው ስጋት እንዳለው ተናግረዋል። ሪፖርቱ የግንቦትና የሰኔን ወር የአገሪቱን ሁኔታዎች መዝግቦ በመያዝ የተጠናቀረ መሆኑን ገልጸው የኢንተርኔት በተደጋጋሚ መዘጋት ሁኔታውን የበለጠ አሳሳቢ ያደርገዋል ብለዋል።
We've seen is the internet shutdown and this is what we begin with. And at CPJ we've raised concerns about these
የነገሩ መጀመሪያ የኢንተርኔት አገልግሎት እንዲቋረጥ መደረጉ ነው። ኢንተርኔትን መዝጋት ሐሳብን በመግለጽ ነጻነት ላይ የሚኖረውን አሉታዊ ተጽዕኖ በመግለጽ ያለንን ስጋት ስናንጸባርቅ ቆይተናል። ምክንያቱም በአሁኑ ሰዓት የኢንተርኔት መዘጋት ለጋዜጠኞች ስራቸውን ከባድ ያደርግባቸዋልና ነው። ተጨማሪም ደግሞ የመረጃ ፍሰቱን በማደናቀፍ የዜጎችን መረጃ የማግኘት ነጻነት ይገድባል።
ከኢንተርኔት መዘጋቱ ቀጥሎ ሰኔ 15 ቀን በአማራ ክልል ተከሰተ የተባለውን መፈንቅለ መንግስትና የባለስልጣናት ግድያ ተከትሎ ጋዜጠኞች ታስረው የሽብር ህጉ ተጠቅሶ የጊዜ ቀጠሮ እየተጠየቀባቸው መሆኑን ሞቶኪ ጠቁመዋል። በተጨማሪ መንግስት ቀደም ሲል የአሃዱ ራዲዮ ጋዜጠኛን አስሮ መልቀቁን አስታውሰው አሁን ደግሞ የአስራት ቴሌቪዥን ዘጋቢዎች መታሰራቸውን ገልጸዋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ፕሬስ ኃላፊ ቢለኔ ሲዩምን ሲፒጄ አነጋግሮ ባገኘው ምላሽም ተሞክሯል ከተባለው መፈንቅለ መንግስት ጋር በተያያዘ በርካታ ሰዎች በቁጥጥር ስር ውለው ምርመራ እየተካሄደ መሆኑን ጠቅሰው ታሰሩ የተባሉት ጋዜጠኞች በሙያቸው ምክንያት እንዳልሆነ ነግረውናል ብለዋል። ሞተኪ አያይዘውም ጋዜጠኞቹና ጸሐፊዎቹ መታሰራቸውን ከማወቅ ውጪ ፈጽመውታል የተባለውን ነገር በዝርዝር አለመገለጹ ሁኔታውን የበለጠ የከፋ እንዲሆን አድርጎታል ብለዋል። በተመሳሳይም ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል መንግስት እየወሰደ ባለው እርምጃ ሀገሪቱ ወደ ኋላ እንዳትመለስ ስጋት አለኝ ሲል መግለጫ አውጥቷል። የድርጅቱ የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌ ሁኔታውን ያስረዳሉ።
ትናንትና ሳሉ መግለጫም እንደሚለው የባህር ዳርና አዲስ አበባ ላይ ከተፈጸሙት የባለስልጣኖች ግድያ በኋላ መንግስት ብዙ ሰዎችን አስሯል። ከዛ ጋር በተገናኘ ብሎ ማለት ነው ወደ 200 ምናምን ሰዎች አስሯል። ምንም እንኳ ቁጥሩ ይበልጣል የሚል ግምትና መረጃም የተሰራጀ ይኖረንም ማለት ነው። ከታሰሩ ሰዎች ውስጥ የአማራ ብሔራዊ ንቅናቄ የሚባለው አብን፣ የእሱ ቀጣዮች እና አባላት፣ ባልደራስ ኮሚቴ የሚባለው በተለምዶ የአዲስ አበባ ባላደራ ኮሚቴ የሚባለው መጋብ አባላት የተወሰኑ አሉበት። ሌሎችም የሰው ዜጎች እንደዚሁ የታሰሩ አሉና ፍርድ ቤት ቀርበው ጊዜ ቀጠሮ በተጠየቀበት ጊዜ ዕለት ፖሊስ ያለው ነገር ሰዎች በጸረ ሽብር አዋጅ በመተላለፍ ጠርጥሬያቸዋለሁ ብሎ ነው ክስ ያቀረበው። በዚህ ጉዳይ ላይ እንግዲህ እኛ ምንድነው ያለን ስጋት፣ የዚህ የጸረ ሽብር አዋጁ ችግር አለበት፣ ብዙ ጉድለቶች አሉበት፣ የሰዎችን የሰብአዊ መብቶች የማያከብር ነው። ባለፉት ዓመታትም ደግሞ የሰብአዊ መብትን ለመጣስ መንግስት ሲጠቀምበት ነበር። ከተጠቀምበት ጊዜ ጀምሮ የማሰቃየት እርምጃ፣ አላግባብ እስር እና የሳተ ማስረጃ በዚህ ምክንያቶች ሊቀየር ነው ተብሎ ተሻሻለ ህግ ፓርላማ ገብቷል እና ይህ በሆነበት ሁኔታ ላይ መንግስት እንደገና ይህንን በጣም ክሪቲሳይዝ የተደረገው የተተቸ ህግ መልሶ እነዚህ ሰዎች ለማሰር እና ጊዜ ቀጠሮ ለመጠየቅ መጠቀሙ ያለውን የተሻሻለውን የሰብአዊ መብት ጥሰት ኢትዮጵያ ችግር ውስጥ የሚከተው ነው፣ ወደኋላ የሚመልሰው ነው።
የታሰሩ ሰዎች አያያዝ ሁኔታም አሳሳቢ ነው ብለዋል።
ስለዚህ ለምን ተጠራጥረው አለ ግን በሽብር ህጉም ተከሱና በሽብር ውስጥ መካተት ክሳቸው ያሳስበናል። ምክንያቱም በሽብር ህጉ ስለተከሰሱ ነው 28 ቀን እንደገና ወደ ጊዜ ቀጠሮ የተጠየቀባቸው። ያ ባይሆን ኖሮ በመደበኛው የወንጀል ስነ ስርዓት ማክሲመም ወደ 2 ሳምንት ወይም ደግሞ 14 ቀን ነበር የሚጠየቅባቸው የመለቀቅ ድልም ነበራል ዋስትና። በሽብር ህግ ሲባል ግን ኢሚዲየትሊ የማዘዋ ዋስትና የማግኘት መብታቸው ተከልክለዋል። ለረጅም ጊዜ የተራዘመ ጊዜ ቀጠሮ ይጠየቅባቸዋል። አያያዛቸውን ለምሳሌ ብንመለከት በጣም ቀጥታ ክፍል ውስጥ ከሌሎች ሰዎች ተለይተው በቀን አንዴ ብቻ ከታሰሩበት ክፍል እየወጡ ጠበቃ ቤተሰቦቻቸውን ሳያገኙ ጓደኞቻቸውን ሳያገኙ ነው ሁሉ ያሉት እነዚህ የተጠረጠሩ ሰዎች በተለይ አድራ ያሉት እና ይሄ ሁሉ እንግዲህ የሚመጣው ከጸረ ሽብር አዋጁ ከመፈጠራቸው አንጻር ነው። ህጉ እንደዚህ ባይልም ግን ፖሊስ በሽብር የተከሰሰው መብት የለውም ብሎ ስለሚያስብ ያን ያደርጋል። ተጠረጠሩ ለምን ታሰሩ የሚለው ሳይሆን የሚታሰሩበት አግባብ ህግን የተከተለ ኢትዮጵያ የጠበቀቻቸውን እና የተከበረቻቸውን ዓለም አቀፍ ሰብአዊ መብት መርሆች ያገናዘበ መሆን አለበት።
አያይዘውም አሁን ያለውን የኢትዮጵያ ሁኔታ በተመለከተ አጠር ባለ ቃል ያስቀመጥ ነው መኪናን በኋላ ማርሽ ወደፊት እንደ መንዳት ነው ሲሉ ተናግረዋል። የኢትዮጵያ መንግስት ለሁለቱ ዓለም አቀፍ ተቋማት መግለጫ የሚሰጠው ምላሽ ለማግኘት በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁንና ቢለኔ ስዩም የእጅ ስልክ ላይ በተደጋጋሚ ሞክረን ነበር። ስልካቸው ጥሪ እንደማይቀበል የሚገልጽ በመሆኑ ለዛሬ ምላሻቸውን ማካተት አልቻልንም። ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት ከአሜሪካ ድምፅ ራዲዮ። ቀደም ብላችሁ የሰማችሁት ዘገባ የጽዮን ግርማ ነበር። ሁለት ዓለም አቀፍ የሰብአዊ መብት ተቋማት ስላወጡት ኢትዮጵያን የሚመለከት ሪፖርት የሚናገር ነበር። ቀጣዩን ዘገባ ደግሞ ኤደን ታስተዋውቃችኋለች።
ትላንትና በነበረን ቆይታ በአትላንታ በነበረው የኢትዮጵያን የስፖርትና ባህል ፌስቲቫል ላይ ካገኘናቸው የመረጃ ሳይንስ ባለሙያው አለማየሁ ገመዳና በንግድ ስራ ላይ ከተሰማራው ኪሩቤል መኮንን ጋር ቆይታ ማድረጋችን ይታወሳል። ተከታዩ ክፍል የሚቀርብበት ሰዓት ላይ ደርሰናል። ለማስታወስ ያክል ውይይቱ ወጣቶች በኢትዮጵያ ወቅታዊ ሁኔታ ላይ የሚሰማቸውን እንዲያጋሩ ያለመ ነበር። ሀብታሙ ስዩም አብሯቸዋል።
እዚህ እንግዲህ ዛሬ እኔም እናንተም የታደምንበት ያለ የስፖርትና የባህል ፌስቲቫል አለ። ከተለያዩ ቦታዎች፣ ከተለያዩ መሰረቶች፣ ከተለያዩ ማንነቶች የተሰባሰቡ ሰዎች ናቸው እዚህ ቦታ ተገናኝተው በሰላም በፍቅር በመከባበር የሚኖሩት እና ነገር ግን በሀገራችን እንዲሁም ደግሞ እዚህም በአንዳንድ ቦታዎች ላይ ደግሞ የፖለቲካው አስተሳሰብ የመጣንበትን ማህበረሰብ ወክያለሁ የሚለው ስሜት የብሔር እና ሌሎች ጉዳዮች ተዳብረው የሚፈጥሩት ግጭትና ጠብ ትንሽ የማይባልበት ደረጃ ላይ ደርሰናል። እንደዚህ ያሉ ዝግጅቶች፣ እንደዚህ ያለው ሁኔታ ሊያስተምረን የሚችለው ነገር አለ ወይ በሚለው ላይ እንነጋገር እስቲ።
በጣም መሰረታዊ የሆነ ጥያቄ ነው። ያው ከዛ በፊት እንደው አሁንም አንድ ነገር ልናገርና ከዚህ በፊት ስለ ፖለቲካ ተሰብስበን ጓደኛሞች ስናወራ ለምሳሌ ባለው የፖለቲካ ውጥንቅጥ ውስጥ የኦሮሞ ብሔርተኛ ወይ የትግራይ ብሔርተኛ ወይ የአማራ ብሔርተኛ ችግር አምጥተው ከሆነ የኦሮሞ ብሔርተኛ ነው ይህን ችግር ያመጣው ብዬ ለመናገር ከመካከላችን ኦሮሞ አለ ወይስ የለም የሚል ስሜት አልነበረኝም። ወይም ደግሞ ስለ ትግራይ ብሔርተኛ አደገኛነት ማውራት ሳስብ በመካከላችን ትግሬ አለ ወይስ የለም የሚል አስተሳሰብ አልነበረኝም። ሌትሊ ግን ስለ አንድ ብሔር በፖለቲካ ውስጥ ስላለው አደገኛነት ለማውራት የግድ የአድማጭን ወይም ደግሞ ከኔ ጋር ዲስከስ የሚያደርገውን ሰውዬ ማንነት ማሰብ ጀምሬያለሁ እና በነፃነት ያለውን የፖለቲካ ዲፊከልቲ ማውራት እቸገራለሁ ማለት ነው። ዞሮ ዞሮ ይህንን ችግር ነፃ ሆኜ ኢንተራክት እንዳላደርግ ያደረገኝ በመካከላችን ያለው የብሔር ፖለቲካ ችግር ነው። እና ለዚህ ነው ከቅድም ጀምሮ እኔ ተስፋ አይታየኝም ብዬ ስናገር ተስፋ የማይታየኝ ምክንያቱ ምንድነው? ብሔርን ቤዝድ ያደረገው የሀገራችን ፖለቲካ ነው። ስለዚህ ይሄ አሁን በማከላችን ያለውን ችግር ማስወገድ የምንችለው በመቻቻል ማውራት መቻል we should care each other you know አለማዮ የሚናገረው ነገር እኔ ፐርሰናል አድርጌ አይደለም መውሰድ ያለብን ከሀገሬ አንጻር ነው ማሰብ መቻል ያለብን ሌላው ደግሞ ምንድነው በደረስንበት ሁሉ ፖዚቲቭ የሆነ ኢምፓክት በሰው ላይ ለማምጣት መስራት መቻል በብዙ ትዕግስት ማለት ነው እና ይሄ ይመስለኛል
ክሩቤል በሰማነው መንገድ ሐሳቡን አካፍሎናል አለማዮ አንተን እስቲ ደግሞ ሐሳብ አካፍሎ
የዲሞክራሲ ባህል የለንም እንደ ህብረተሰብ አይደለም ማለት ሰዎች የመሰላቸውን የመናገር በሀገር ደረጃ ማለት ነው የመሰላቸውን የመናገርና አይ እኔ በዚህ አልስማማም ብሎ የመቀጠል የዛ ባህል የለንም እንዲ ባንድ ጊዜ አይመጣም እሱን ከእንዲ አይነት ውይይቶችም ሰዎች በሚገናኙበት ጊዜ በጓደኝነት ብዙ ጊዜ እኔ ችግራችን በየማስበው የኛ አይነት አመለካከት ያላቸውን ሰዎች ነው በዙሪያችን የምንይዘውና ይሄ ኤኮ ቼምበር የሚባለው ሁሉም የሚመስለውን ነገር እርስ በርስ ያወራል ሌላውም እንደዚሁ ሰው ሁሉም የራሱን ጎጆ ሰርቶ በብሔርም በለው በአመለካከት በሃይማኖት በምንም በለው እንደሱ አይነት ነገር አለ ያንን ጥሶ ሰው መውጣት መቻል አለበት ብዬ አስባለሁ በተለይ የኛ ተውልድ የተለየ አስተሳሰብን የማዳመጥ የመረዳት አሁን እኔ ለኢትዮጵያ የብሔር ፖለቲካ አይጠቅምም ብዬ አምናለሁ ለምሳሌ ግን ይሄንን የማምኑ ሰው ኢትዮጵያውያን እንዳሉም ደግሞ አቃለሁ በቃ ለኢትዮጵያ ይጠቅማታል ብለው የሚያስቡ ሰዎች አሉ ስለዚህ አይደለም የሚያጠፋት በዚህ መንገድ ነው ለኢትዮጵያ የሚበጃት ይሄኛው ነው ብለል መነጋገር መደማመጥ መቻል አለብን የማይጠመኝንም ነገር ለመስማት ዝግጁ መሆን አለብኝ በሌላውም ሳይድ እንደዚሁ የዲሞክራሲ ጽንሰ ሐሳቡ ይሄ ነው እንጂ ሁሉም እኛን ይምሰል ካልክ ዳት ኢዲሞክራሲያዊ አስተሳሰብ ነው ገብቷል ማለ በተለይ የማይመቹንን ሐሳቦች የመስማት እና የማድመጥ ባልቀበለውም እንኳን የመናገር መብት አለው ያሰው ብሎ የማሰብ እሱ በጓደኞች ማከል ካሉ ይይቶች ይጀምራል ቤተሰብ ጋር ይጀምራል ከዛ ቀስ ይያለ ወደ ላይ የሚወጣ ነገር ነው እና የኛ ትውልድ ያንን የማድረግ ብቃትም አለው ብዬ ሰላማም
አመሰግናለሁ አንድ የመጨረሻ ጥያቄ አለ በጭንቅላታችሁ ውስጥ የምትስሏት እንደዚህ መሆን አለባት የምትሏት ኢትዮጵያ ትኖራለች ብዬ አስባለሁ ያቺ ኢትዮጵያ እንድትፈጠር ቢደረግ ወይንም ደግሞ መጀመርም አለበት የምትሉት የለውጥ መንገድ የለውጥ ሐሳብ ምንድነው አለማዮ ካንተ ልጀምርና ወደ ኪሩም
ያው እንግዲህ አሁን ኢትዮጵያ ውስጥ የተለያየ የፖለቲካ አስተሳሰብ የተለያየ የፍላጎቶች ያሉባት ሀገር ነች እና ልዩነቶችን ተቀበል ማለት የኔ ሐሳብና የሌላ ኢትዮጵያዊ ሐሳብ አንድ አይነት ሆነ ማለት አይደለም ግን ልዩነቱ እንዳለ ተቀበለን አብረን መራመድ መቻል ያንን መልመድ መቻል አለብን
ፐርሰናል የማድረግ ነገር አለ የኢትዮጵያን ፖለቲካ ፐርሰናል የማድረግ it's not all about personal ከራሳችን አልፈን ለሀገራችን እንደሚያስብ ሰው ነው ልንሟገት የሚያስፈልገው በያስባለው እና ሁላችንም ምንናፍቃትን አገር ለማምጣት ማድረግ ያለብን ምንድነው ብዬ ነው ማሰበው ያለንን ልዩነት አቻችለን ወደ መሃል መምጣት የምንችልበትን መንገድ መፍጠር መቻል ነው you know ማንንም የበላይ ሆኖ የማይኖርበት ማንንም ደግሞ የበታችም ሆኖ የማይኖርበት አገር ማለት ነው
ተወያዮቹን እናመሰግናለን እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው ምርጫችሁ ስለደረጋችሁን እናመሰግናለን አሁን ደግሞ ባቡኒ ሙልጌታ ዘፈን አረፍ እንበልና ስንመለስ ከሰዓሊና ቀራጺ ማዓዛም ንጋቱ ጋር እንቆያለን
debato sai de kunne mi tor ba kol masnetu ande ne ba fikr ra de mol tal ba ye betu le kai de le mo ya ma taratu fikr na sabo so sikamat betu
ለምን ሰላቺ አይሆን እንዴ ለባት ቻለው ተረንጀለው ካቺ ለላ ወደ ኋላ ካቺ ለላ ካቺ ወጪ ወደ ካቺ ወጪ ካቺ ለላ ወደ ኋላ ካቺ ለላ ካቺ ወጪ ወደ ወጪ ካቺ ወጪ
እድል ለጣፋጭ የሙዚቃ ምርጫው እናመሰግናለን። ወደ ቀጣዩ ዘገባችን እንለፍ። አፍሪካ ከማናቸው ማህጉራት በላይ የታደለች ናት፣ ሆኖም ስጦታዋን ያልተጠቀመች ናት ብላ የምትናገረው ቀጣዩ እንግዳችን የስዕልና ቅርጻቅርጽ ችሎታዋን ተጠቅማ አህጉር ነክ ሀሳቦችን ታጋራለች። እንግዳችን ማዕዛ ንጋቱ ናት። ቀጣይ ጥቂት ደቂቃዎችን አብራን ትቆያለች።
ስሜ ማዕዛ ሲሳይ ይባላል፣ ወይም ማዕዛ ንጋቱ። የምኖረው ይኸው በአስራዚያ አትላንታ ነው። አርቲስት ነኝ። በአሁን ሰዓት ያው አርትን እንደ ፓርት ታይም ነው የምሰራው። በሌላ ስራ ማናጅመንት ውስጥ ነው በአሁን ሰዓት የምሰራው ያለሁት። ስራዬ የሚያተኩረው በአፍሪካን አንድነት ላይ ነው። አፍሪካን አንድነትን እኔ በምን አይነት መልኩ የኔ ድሪም ምንድን ነው የሚለውን ነው የምሰ የሰራሁት። የኔ ድሪም ሁሉም አፍሪካ አንድ ላይ ሆኖ ሰርቶ አፍሪካን ግሬት ኔሽን ማድረግ ነው እንደገና ማለት ነው። ካንቲነንቱ ለብዙ ከሁሉም በላይ ሂስትሪ ያለው ነው፣ ግን እኛ ወደ ኋላ እንትን ብለናል። ምክንያቱም ተባብረንም አንሰራም። ይሄ ደግሞ በኢትዮጵያ ብቻ ሳይሆን ያለው ጠቅላላ በአፍሪካኖች በኩል የሚታይ ድክመት ነው እና ይሄ አፍሪካኖችንም የአፍሪካ ዲሰንትንም ከአፍሪካ የመጡ ሰዎችንም ሁሉ ይወክላል። ስዕሎቼ ጠቅላላ የ3D ፔይንቲንግ ነው ማለት በካንቨስ ላይ አይደለም ሰራቸው፣ ተቆራርጠው የሚሰሩ ናቸው፣ ይገጣጠማሉ። ሁሉም ጠቅላላ የምጠቀማቸው ሞቲቮች ወይም ከላያቸው ላይ ፔንት ማድረጋቸው ስዕሎቹም ዲዛይኖቹም ሁሉም ከአፍሪካ ብቻ የወጡ ናቸው። የሌላ አልወስድም። አንዳንድ ቦታ ላይ ካየህ ያው አረንጓዴ፣ ቢጫ፣ ቀይም ብቅ ይላሉ። የኢትዮጵያ አፍሪካ ሲባል ሁሉንም ነው ኢንክሉድ ያደረግኩት፣ ኢስት ዌስት ኖርዝ ሳውዝ ላይክ ሁሉንም ማለት ነው። እያንዳንዶቹን ከተለያዩ ሀገር ለምሳሌ ከዌስት አፍሪካ ኢንዲካራ የሚባላሉ የእነሱን ዲዛይን በመጠቀም እነሱ የሚጠቀሙበትን አይነቶች ዲዛይኖች ማለት ነው። በልብሳቸው ላይ እንደዚሁም በሌላ ነገር ላይ ኢንዲበሌ ትራይብ የሚባላለ ሳውት አፍሪካን ሴቶች ናቸው ዲዛይን የሚያደርጉት ቤቶቻቸውን። በጣም የሚያምር ከለርፉል የሆነ ነገር ነው። የእነሱንም ኢንስፒሬሽን ወስዳለሁኝ ከእነሱ። ከኢትዮጵያም ጥበቦችን አፍሪካ ውስጥ ከሚሰሩትም እነዚህ ዘንቢሎች ወይም የቤት ስፌቶች ምናምን ከእነሱ ላይ ሁሉ የተወሰደ ነው ከሁሉም። እንዲሁም ከኢጅፕት የምንጣፋቸው ወይም ፒራሚድ ውስጥ የሚጠቀሙት ሃይሮግሊፊክስ ላይ ያሉት ሲምቦሎች እነሱን ሁሉ እያየውኝ ነው መካታቸው እና ይሄኛው ምንድን ነው የሚባል አይነት ነገር አይደለም። ሁሉንም ነው አንድ ላይ ያደረኩት፣ ምክንያቱም አንድነትን ለማሳየት ማለት ነው። እኔ ስዕልን ወድ ነበረ፣ ግን በኢትዮጵያን በኩል ብዙም እንትን ስለማይባል ትንሽ ሌት ሁኜ ነው የጀመርኩት፣ ግን እታገል ነበረ። ስለዚህ ያው ስዕል ስስል ስሞክር አስተማሪም ፕሮፌሰር ኖርመን ይባላል፣ የዩጂ አስተማሪ ነው። እሱ የምሰራውን ስራ አየና ሂዘ ብላክ አሜሪካን እንትን አርቲስት ነው አየና እሱ ጋይድ አደረገኝ ምን አይነት አርቲስቶችን ማየት እንዳለብኝ። የእነሱን ሳይ ከኔ ጋር የኔ ስሜት ጋር የሚሄዱ ነገሮችን ባየ ቁጥር ከክላሽ ወደ 3D መጣ ስለማን ስራዎቼ፣ ቆርጬ መስራትን፣ ከእንጨት ቆርጦ መስራትን፣ ከካርድቦርድ ቆርጦ መስራትን ወደዛ ወሰደኝ።
እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው። የሲዳማ የራስ ዕድል በራስ የመወሰን ጥያቄ በአስቸኳይ መልስ እንዲያገኝ 3 የፖለቲካ ፓርቲዎች ጠየቁ። ፓርቲዎቹ የሲዳማ ዞን ክልል ለመሆን ያቀረቡት ጥያቄ መልስ ሳያገኝ አመቱ መገባደዱ አሳሳቢ መሆኑን ጠቅሷል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ይዟል።
መግለጫውን የሰጡት ፓርቲዎች እንደሚሉት የኢትዮጵያ ብሔር ብሔረሰቦችና ሕዝቦች የሉዓላዊነታቸው መገለጫ የሆነው በኢፌዴሪ ሕገ መንግስት አንቀጽ 47 መሰረት ክልል ሆኖ የመደራጀት መብት በግልጽ ቢደነገግም የሲዳማ ጥያቄ በተደጋጋሚ ጊዜ ታፍኗል። 3 ፓርቲዎች በጻፊያቸው በአቶ ተገኝ ወልደ በኩል ለጋዜጠኞች በሰጡት መግለጫ የሲዳማ ብሔር ሕገ መንግስትን መሰረት በማድረግ ጥያቄውን ለዞን ምክር ቤት ሐምሌ 11 2010 ዓ.ም አቅርቦ በሙሉ ድምፅ ይሁንታ አግኝቶ ውሳኔውም በጽሁፍ ለደቡብ ክልል ምክር ቤት ተልኳል ይላል። የደቡብ ክልል ምክር ቤትም በጉዳዩ ዙሪያ ተነጋግሮ በመወሰን ለብሔራዊ ምርጫ ቦርድ ውሳኔ ህዝብ እንዲያስፈጽም በደብዳቤ ጠይቋል። ይሁን እንጂ ምርጫ ቦርድ በአንድ ዓመት ውስጥ ማስፈጸም ሲገባው ቀኑ ተገባዷል ብሏል መግለጫው። ግልጽና ተጨባጭ ምላሽ ባለመሰጠቱ የውሳኔ ህዝብ የሚካሄድበት ቀን የጊዜ ገደብ ከመጠናቀቁ በፊት በሚቀጥሉት 5 ቀናት ቀን ተቆርጦ ለህዝብ ይፋ እንዲሆን በሲዳማ ስም የተደራጁ እነዚህ 3 የፖለቲካ ፓርቲዎች አሳስበዋል። በተደጋጋሚ ጊዜ ህዝቡ ሰልፍ በማድረግና በተለያዩ መንገዶች ጥያቄ ቢያቀርብም የተሰጠ ግብረ መልስ የለም ነው የተባለው።
እኛም በሲዳማ ውስጥ እየተንቀሳቀስን ያለን ህጋዊ የፖለቲካ ፓርቲዎች የህዝባችን ህገ መንግስታዊ ጥያቄ የማያለያየን የጋራችን እና የሁላችንም ጥያቄ እንደመሆኑ ህገ መንግስቱን ባለማክበር በህዝባችን ላይ በተደጋጋሚ የሚፈጸምበትን ሸፍ ከህዝባችን ጎን በመሆን አጥብቀን እንድናወግዝና እንድንታገል ግድ ይለናል። የሲዳማ ህዝብ በፖለቲካ ስሌት፣ በምሁራን ጥናትና በሚዲያ ይሁንታ የሚሰጠውን ክልል ጠይቆ አያውቅም፣ አልጠየቀም፣ አይጠይቅምም። ምክንያቱም ጥያቄው መብት እንጂ ልመና ስላልሆነ ህዝባችን የጠየቀው ክልል ሆኖ የመደራጀት መብት በህገ መንግስት ላይ ተመስርቶ በህገ መንግስት አግባብ ብቻ የሚመለሰውን እንደሆነ ሁላችንም እናምናለን፣ እንገነዘባለንም። በሌላ ቋንቋ ውሳኔው የህዝባችን እና የህዝባችን ብቻ ሲሆን መብታችን እውን የሚሆነው ደግሞ በህገ መንግስትና በህገ መንግስት ይሁንታ ብቻ ነው እንላለን።
በሲዳማ የክልልነት ጥያቄና በውሳኔ ህዝብ ዙሪያ በአዲስ አበባ ዩኒቨርሲቲ እየመከረ ነው ባሉት የፖለቲካ ፓርቲዎችና የአዲስ አበባ ዩኒቨርሲቲ ምሁራን ውይይት ላይ የመሳተፍ ፍላጎት እንደሌላቸውም ገልጸዋል። ፓርቲዎቹ
ከፍትሪ ህገ መንግስት ባፈነገጠ መልኩ በምርጫ ቦርድ ጥርነት ሐምሌ 2 ቀን 2011 ዓ.ም አዲስ አበባ ጊዮን ሆቴል ሊደረግ የተጠራንበት ስብሰባ አጀንዳው የሲዳማ ህዝብ ውሳኔ ላይ የፖለቲካ ፓርቲዎች ከአዲስ አበባ ዩኒቨርሲቲ ምሁራን ጋር ይወያያሉ የተባለው ቀደም ሲል እንደገለጽ ነው። ይህ የምርጫ ቦርድ ኃላፊነትን የመሸሽ አግድም አካሄድ እኛን በእጅጉ ያሳዘነን የማንሳተፈውና አምርረን የተቃወም ነው ሲሆን ምርጫ ቦርድ በህዝባችን ህገ መንግስታዊ መብት ላይ በመረማመድ መሳለቁንና የፖለቲካ ቁማር መጫወቱን አቁሞ ጊዮን ላይ እየተደረገ ያለውን ህገወጥ ስብሰባ በአስቸኳይ እንዲያቆም አጥብቀን እናሳስባለን።
ከዚህ በተጨማሪም እነዚህ ፓርቲዎች የተስማሙበትን ባለ 3 ነጥብ የአቋም መግለጫ አውጥተዋል።
1. ምርጫ ቦርድ የውስጥ አደረጃጀቱ የተሰየመለት በመሆኑ ሌላ ምክንያት ሳያስፈልገው የሲዳማ ብሔር ህዝበ ውሳኔ ጉዳይ የመጀመሪያ ጊዜ የማይሰጥ ስራው አድርጎ በህገ መንግስት የተመለከተው የህዝበ ውሳኔ ማካሄጃ የጊዜ ገደብ ሳይጠናቀቅ በሚቀጥሉት 5 ቀናት ውስጥ ቀን ተቆርጦ ለህዝቡ ይፋ እንዲደረግ አጥብቀን እናሳስባለን። 2. የፖለቲካ ፓርቲዎችና የዩኒቨርሲቲ ምሁራን የሲዳማ ብሔር ክልል ሆኖ የመደራጀት ህገ መንግስታዊ መብት ላይ ብያኔ የመስጠት አንዳች መብት ስለሌላቸው በአንድ ብሔር ላይ የተቃጣ ፖለቲካዊ ቁማር መሆኑን ተገንዝበው ይህን አካሄድ በጋራ እንዲያወግዙ ጥሪ እናስተላልፋለን። 3. የክልል ምክር ቤት በህገ መንግስት በተሰጠው ግዴታ መሰረት ጉዳዩን በኃላፊነት ተከታትሎ እንዲያስፈጽም ባንክሮት እያስገነዘብን ይህ ተፈጻሚ ሳይሆን ቀርቶ ለሚደርስ ፖለቲካዊና ህዝባዊ ጫና የብሔራዊ ምርጫ ቦርድ እና የደቡብ ክልል ምክር ቤት ኃላፊነት የሚወስዱ ይሆናል።
ሐምሌ 11 2011 ዓ.ም ሲዳማ የራሱን ክልል ያውጃል እየተባለ ስለሚወራው ሀሳብ የተጠየቁት ፓርቲዎቹ አሁን ክልላዊ መንግስት የማወጅ አቋም አለመያዛቸውን ገልጸዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል።
በፌስቡክ ቪኦኤ አማሪክ እና እንዲሁም በትዊተር ቪኦኤ አማሪክ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ሀብታሙ ስዩምና ኤደን ገረሙ አብረናችሁ ነበር። ያቀናበረልን ሞክቢላ ቤሮ ነው። ደህና ደሩ።